ክፍል ሁለት ፕሮግራማችን አሁን ይጀምራል። በመጽሐፍታለም ፕሮግራማችን በብርሃኑ ሰርጾ የተደረሰውን የደርግ የእስራት ዘመን መጽሐፍ ትረካ ክፍል 8 አሰምተን የተቀላላ ፕሮግራማችን ፍጻሜ ይሆናል። ደራሲው በደርግ እስር ቤቶች በራሱና በሌሎች እስረኞች ላይ ይፈጸም የነበረውን ስየል ግፍ እና ሰቆቃ እንዲሁም ኑሮ በአይን እማኝነት የሚመሰክርበትና በውብ ቋንቋ የቀረበ መጽሐፍ ነው።
ከመጽሐፍ ዓለም
በፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ሬዲዮ ተዘጋጅቶ የተቀነባበረ ፕሮግራም። የደርግ የእስራት ዘመን ከብርሃኑ ሰርጾ 2000 ዓመተ ምህረት
ክፍል 8
ያው አንግቶ በማግስቱ ዘቦች መጥተው ፈጥተና ወደ እስር ክፍሉ ተመለሰ። ግን በጣም ደክሞት ስለነበር ቀኑን ሙሉ ተኝቶ ዋለ። ማታ ተነስቶ እንደገና መፈክር ያሰማናል ብለን ነበር። ማታም ተኝቶ አደረ። ሁለተኛው ቀን ራሴን አመመኝ ብሎ እዚያው እስር ቤቱ ክሊኒክ ሄደ። በኋላ የክሊኒኩ ኃላፊ ነገሩ ስላላማረው ወደ ጦር ኃይሎች ሆስፒታል ይልከዋል። የጦር ኃይሎች ሆስፒታልም ወደ ማኑኤል ሆስፒታል ይልከውና ማኑኤል ሆስፒታል ደግሞ ማደንዘዣ ታብሌት አስታቅፎ ይልከዋል። ከዚያ በኋላ ሻምበል ስራው ቀኑን ሙሉ መተኛት ሆነ። አንድ ቀን ተንቀፉ ተነስቶ ሰዓቱን ካየ በኋላ ዘወር ብሎ አጠገቡ ያለውን እስረኛ ስንት ሰዓት ነው ብሎ ሲጠይቀው ምን ነው ሰዓትህ ምን ሆኗል ቢለው የሚሰጡኝ መድኃኒት በጣም ኃይለኛ ስለሆነ ሰዓቴንም አቁሞታል አለው። እነተም በጣም ነበር የደነዘዘው። በመጨረሻ ላይ የተቃዋሚዎቹ ቡድኖች አይለው ነው መሰለኝ ጉዳዩ በፖለቲካ እስረኛነት ሳይሆን በወንጀል እንዲታይ ተብሎ ፍርድ ቤት ተቀረበ። በኋላ አራተኛ ክፍለ ጦር እስር ቤት ተዘዋውሮ ወደ ከርቸሌ ተልኮ ነበር። ከጥቂት ወራት በኋላ በጋዜጣ ላይ ፍርድ ቤት ቀርቦ የሞት ፍርድ እንደተፈረደበት ማንበባችን ትዝ ይለኛል። ይፈጸምበት ወይም አይፈጸምበት አላውቅም፣ ግን ከማረፋቸው ሰዎች መካከል አንዱ ነበር። የእስረኞች ባህሪ በመግቢያው አካባቢ እንደገለጽኩት የእስር ቤቱ ኑሮ ምንም ምርጫ የሌለውና በግድ አጠጋግቶ የሚያኖር ስለሆነ ምንም አይነቱ ባህሪ በማስመሰልና በመደበቅ ሊኖር የማይቻልበት ደረጃ ላይ ስለሚደርስ የእያንዳንዱ እስረኛ ባህሪ በሌላው ዘንድ የታወቀ ነበር። ሌላው ቀርቶ ማን መጸዳጃ ቤት ገብቶ ቶሎ ቦታ እንደማይለቅ እናውቅ ነበር። ማንኛውም የጭንቅ ጊዜ መቀለድና መጫወት የሚችሉ ዘወትር የሌላውን እስረኛ ሀዘኔታ ለማግኘት ሲሉ አሞኛል የሚሉና እንደምን አደሩ ከሚባሉ ይልቅ ዛሬ በጎ አደሩ ሲሏቸው ደስ የሚላቸው፣ ምንም ነገር ቢተርፋቸው በሌላ ለማካፈል ፈቃደኛ ያልሆኑ ስስታሞችና ከራሳቸው ሳይተርፋቸው ያላቸውን ትንሽ ነገርም ቢሆን ለሌላ የሚያካፍሉት እነማን እንደሆኑ በደንብ እንተዋወቅ ነበር። መቼም በዚህ አጭር መጣጥፍ ውስጥ በእስር ቤት አካባቢ ያየሁትን አስገራሚ የሰው ልጅ ጠባይ ሁሉ ዘርዝሮ ለማቅረብ የማይቻል ስለሆነና አብዛኛውንም ደግሞ ስለረሳሁት አንዳንድ ያስታወስኳቸውን የሚያዝናኑ የሚያሳዝኑና የሚያናድዱ የእስረኞችና የጠባቂዎች ባህሪ አለፍ አለፍ ብዬ ላቅርብላችሁ። አስቂኝና አዝናኝ ሁኔታዎች። ለመጀመሪያ ጊዜ ወደ አራተኛ ክፍለ ጦር እስር ቤት ተዘዋውረን ስንሄድ የተመደብነው አራት ቁጥር እስር ቤት ነበር። መቼም ማንኛውም ሰው አዲስ ቦታ ሲሄድ የሚያደርገው ነገር ቢኖር አካባቢውን ለማወቅ ሙከራ ማድረግ ነው። እዚህ ላይ የሰለጠነው ዓለም ከኛ ዓለም የሚለየው አንድ ቦታ አዲስ ሰው ሲመጣ የመጸዳጃ ቤቱን፣ በእሳት ወቅት መውጫዎቹን በሮች፣ ማን የመጀመሪያ ደረጃ ሕክምና እርዳታ ሰጭ እንደሆነና ሌሎችንም ያሉ ነገሮች ማስተዋወቁ ነው። እንግዲህ እንዲህ አይነቱ ደንብ በሌለበት አካባቢ ያው የመጣው ሰው ነው ይህን ብሎ ጠይቆ መረዳት ያለበት። መቼም አዲስ እስር ቤት ሲኬድ በዚያን ዘመን ማለቴ ነው ለመርማሪ መረጃ ከማቅረብ ወደ ኋላ የማይል እስረኛ ጭምር ሊኖር ስለሚችል ዋናው ጥንቃቄ ማ ምን እንደሆነ ለማወቅ መሞከር ነበር። እንደደረስ ሁላችንም በየፊናችን ማ ምን እንደሆነና በምን ምክንያት እንደታሰረ ለማወቅ መጠያየቅ ስንጀምር ፍላጎቱ በአንድ አቅጣጫ ብቻ ማለትም አዲስ በመጣነው በኩል ብቻ ሳይሆን እዚያ የቆዩት እስረኞችም ማን ምን እንደሆነ ለማወቅ ስለሚጓጉ ወዲያው መረጃችንን ተለዋውጠን በየጎራችን መሰባሰብ ቀጠል። መጀመሪያ አራት ቁጥር እስር ቤት ስንገባ ቀልቤን የሳበው አንድ አጠር ብሎ ቀጠን ያለና ጎርናና ድምጽ ያለው የማርጋሪን ቆርቆሮ ግራና ቀኝ ተበስቶ በክር ማንጠልጠያ ተሰርቶለት አንገቱ ላይ አጥልቆ እስር ክፍል ውስጥ የሚዞር ቀላ ያለ እስረኛ ነበር። አራተኛ ክፍለ ጦር እስር ቤት ስንዘዋወር እኔ እንኳ በግሌ ብዙ ችግር አላገጠመኝም ነበር። ምክንያቱም እዚያው እስር ቤትና እዚያው እስር ክፍል አንድ ዘመዴ የሆነ ሰው ታስሮ እንዲያውም በወቅቱ የቤት ኃላፊ ስለነበረ ጥሩ መስተንግዶና በቂ መረጃ ስለ እያንዳንዱ እስረኛ ስለሰጠኝና ስለ እኔም ማንነት ሊያውቁ ለሚገባቸው ሁሉ ስላሳወቀልኝ በቀላሉ ነበር ለመቀላቀል የቻልኩት። ታዲያ ያንን ዘመዴን መጀመሪያ የጠየቅኩት ጥያቄ ቢኖር ይሄ ሰውዬ ማን ነው? ለምንድነስ ነው አንገቱ ላይ በቲባጎ የማርጋሪን ቆርቆሮ ያንጠለጠለው ብዬ ነበር። ታሪኩን ሲነግረኝ ሰውየው በወቅቱ ብስራተ ወንጌል ይባል የነበረው የሚስዮናውያን ሬዲዮ ጣቢያ የዜና አንባቢ ሲሆን 1969 ዓ.ም መጀመሪያ አካባቢ በወቅቱ ተቀዳሚ ምክትል ሊቀመንበር ተብሎ ይጠራ በነበረው በሻለቃ መንግስቱ ኃይለ ማርያም ላይ ለመግደል ሙከራ በተደረገበት ወቅት ዜና ሲያነብ ደርግ ከሚፈልገው አይነት አቀራረብ ወጣ ብሎ አንብቦ ነው አለኝ። እንዴት ብለው የኢትዮጵያ ሬዲዮ ጣቢያ በጓድ ሻለቃ መንግስቱ ኃይለ ማርያም የጊዜያዊ ወታደራዊ አስተዳደር ደርግ ተቀዳሚ ምክትል ሊቀመንበር ላይ የመግደል ሙከራ ተደረገባቸው ብሎ አጋኖና ሙሉ ስልጣናቸውን ዘርዝሮ ዜናውን ሲያቀርብ ይሄ አንባቢ ግን በተቀዳሚ ምክትል ሊቀመንበሩ ላይ የመግደል ሙከራ ተደረገባቸው ተባለ ብሎ በማቅረቡ በተለይ ተባለ የሚለው ቃል ነገሩ እውነት እንዳልሆነ አድርጎ ማቅረብ ነው በማለት የደርጉን ሹማምንት አስቆጥቶ እንደሆነ ነገረኝ። ቆርቆሮውን አንገቱ ላይ ለምን እንዳጠለቀ ስጠይቀው ሰውየው በጣም ሲጋራ አጫሽ ሲሆን በዚያ ላይ ዝንጉ ስለሆነ ሲጋራውን የሚተረኩሰውና ቁራጩን የሚጥለው በየቦታው ስለሆነ በዚህ ሁኔታ ከቀጠለ አንድ ቀን አንዳችን ፍራሽ ላይ ቁራጩን ወርውሮ በእሳት ያጋየናል ተብሎ ስለተፈራ እስር ክፍል ውስጥ የሚገኘው እስረኛ በሙሉ በአንድ ድምፅ አንድ የማርጋሪን ቆርቆሮ አንገቱ ላይ በማንጠልጠያ አጥልቆ እዚያው ላይ እንዲተረኩስ በስብሰባ ስለወሰነበት ነው ብሎ አጫወተኝ። በጣም የገረመኝ ነገር ታዲያ ራሱ ሰውየውም ውሳኔውን ተቀብሎ አንገቱ ላይ ቆርቆሮ አንግቶ መዞሩ ነበር። ይኸው እስረኛ ከብዙ ጊዜ የሥራ ልምዱ ያካበተው ጥሩ የዜና ማንበብ ችሎታ ስለነበረውና ድምፁም ለማንበብ በጣም ተስማሚ ስለነበር በእስር ክፍላችን እስረኛው ካዋጣው ገንዘብ እየተቀነሰ በደንብ በቀን አንድ ጊዜ የሚመጣልንን አዲስ ዘመን ጋዜጣ ለቤቱ በሙሉ እንዲያነብ ይደረግ ነበር። ታዲያ ሰውየው ቀልደኛና ጨዋታ አዋቂም ስለነበረ አንድ ጊዜ እስረኛውን እንዴት ጉድ እንዳደረገው ትዝ ይለኛል። እንደተለመደው ጋዜጣችን መጥቶ ከምሳ በኋላ እስረኛ ሁሉ የዕለቱን ዜና ለመስማት ግማሹ መኝታው ላይ ጋደም ብሎ፣ አንዳንዱም የተገኘው ብርኩማ ቢጤ መቀመጫ ላይ ቁጭ ቁጭ ብሎ ዜናው መነበብ ይጀምራል። በተለይ ጋደም ብሎ አይን ጨፈን አርጎ የሚሰሙት ከሆነ ልክ እውጭ ሆኖ ሬዲዮ የሚያዳምጡ ስለሚመስል ብዙ እስረኛ በዚያ መልክ ማዳመጥ ይወዳል። መቼም ያኔ ወቅቱ ደግ ገና አፍላ የነበረበትና ብዙ አዳዲስ ደንቦች ህጎችና መመሪያዎች የሚተላለፉበት ዘመን ስለነበር የጋዜጣው አምድ ሁሉ ዛሬ የጊዜያዊ ወታደራዊ አስተዳደር ደርግ እንዲህ አይነት ኮሚቴ አቋቋመ። ይህንን ጉዳይ የሚያጠና ኮሚቴ ተዋቀረ በሚል የተሞላ ስለነበረ ያ አንባቢው እስረኛ ጓደኛችን ሲያነብ ቆይቶ ወደ መጨረሻው አካባቢ በመጨረሻም በዛሬው ዕለት የጊዜያዊ ወታደራዊ አስተዳደር ደርግ የተወያየበት ነጥብ ብዙ ንጹሃን ግለሰቦች በቂም በበቀል ፍትሃዊ ባልሆነ መንገድና አንዳንድ ጊዜም በስህተት ያላግባብ ታስረው እንደሚገኙና የዚህ አይነቱ ተግባርም የወታደራዊ አስተዳደር ደርግ ለሚያራምደው ስር ነቀለው እንቅፋት ከመሆኑ ባሻገር አገሪቱ ባለባት የተማረ የሰው ኃይል እጥረት አንጻር ሲታይ ከጥቅሙ ይልቅ ጉዳቱ ያመዘነ በመሆኑ በእስር ላይ ያሉ ዜጎቻችን ጉዳይ በአስቸኳይ መመልከት ሲሆን ጉዳዩን በአስቸኳይ አጣርቶ በአጭር ጊዜ ውስጥ ለደርጉ ማዕከላዊ ኮሚቴ ውሳኔ የሚያቀርብ ንዑስ ኮሚቴ በጓድ ሻለቃ ተካቱሉ ሰብሳቢነት እንዲቋቋም ተወስኗል የሚል ዜና አነበበና እስረኛው በሙሉ አስደሳቹን ዜና ተቋደሰ። ከዚያ በኋላማ በጠቅላላ የእስረኛው መንፈስ ሁሉ ታደሰና እያንዳንዱ እስረኛ ሲወጣ ምን እንደሚያደርግ ማውጠንጠን ጀመረና የሚቀጥለውን ዜና እንኳ ለማዳመጥ ፍላጎቱ ሁሉ ጠፋ። አንዳንዶቹማ መፈንደቅ ጀመሩና ሌላውን ዜና እንኳ ለማዳመጥ እስረኛውን ሰላም ነሱት። ልክ ወዲያውኑ ተፈተው ይወጡ ይመስል በእስር ቤቱ ደንብ መሰረት የቤቱ ጋዜጣ እንደመጣ በቅድሚያ በጋራ ለቤቱ አንድ አንባቢ አማካይነት ዋና ዋናዎቹ ዜናዎች ከተነበቡ በኋላ ሌላ ሌላዎቹን እንደ ደብዳቤዎች፣ ማስታወቂያና የሥራ ፋይል የመሳሰሉትን በግሉ ለማንበብ የሚፈልግ ሰው ካለ ጋዜጣውን ከሂሳብ ሹሙ ዘንድ ተውሶ በተለይ ብዙ የጠየቁ ሰዎች ካሉ ወረፋውን ጠብቆ ማንበብ ይችል ነበር። ታዲያ የዚያን ዕለት ጋዜጣውን ደጋግሞ ለማንበብ ወረፋው አይጣል ነበር። በመጀመሪያ እድል ያገኘው ሰው ጋዜጣውን ተውሶ ወስዶ አንድ ጋዜጣ ለማንበብ ከሚያስፈልገው ጊዜ በላይ ሲወስድበት ከሱ ቀጥሎ ያለው ተረኛ መጥቶ ምን ነው ጃል ዜናውን ገልብጠህ እየጻፍክ ነው ወይስ እያነበብክ ብሎ ቀልዶ እንዲሰጠው ሲጠይቀው ተወይ እባክህን የምፈልገውን ዜና አጥቼው ነው ይለዋል። ያኛው መልሶ ምን አይነት ዜና እንደሚፈልግ ስላልገባው ጋዜጠኛ ያገኘውን ዜና ነው እንጂ አንተ የምትፈልገውን ዜና ሊጽፍልህ ነው? ይልቁንስ ቶሎ ጨርስና ስጠኝ ሲለው ያኛው ተናዶ ስለ እስረኞች መፈታት የተጻፈውን ነው እኮ የምልህ ይለዋል። ሁለተኛው እስረኛ ተዝናንቶ እሱማ መጀመሪያው ገጽ ላይ ስለ ደርግ ስብሰባ የሚያወራው ላይ ነው የተጻፈው ሲለው የለም መጀመሪያ ገጽ ላይ ይላል። ሌላውም እስረኛ እንደገና ተዝናንቶ ሰውዬ የጋዜጣ ወሬ አንድ ገጽ ላይ ብቻ ማለቅ አለበት ያለ ማን ነው ብሎ ተቆጭ አብሮ አምጣ ብሎ ተቀብሎ ገልበጥ ገልበጥ ማድረግ ይጀምራል። በቀላሉ ማግኘት ያቅተውና አተኩሮ መመልከት ይጀምራል። የለም ሁለቱም አንድ ላይ ይሆኑና ከመጀመሪያ እስከ መጨረሻ ያነባሉ። ጋዜጣውን ዜና ላይ ያጡታል። ቢጨንቃቸው አልፎ ተርፈው ርዕሰ አንቀጽ ሁሉ ያነባሉ። በቦታውም ስለ እስረኞች የሚያወራ ዜና የለም። ይህ በእንዲህ እንዳለ መቼም የእስር ቤት ወሬ እንደ ሰደድ እሳት ነው የሚጓዘው። ምንም እንኳ አራት ቁጥር እስር ቤት ከሌላ እስር ክፍል ጋር አንድ ጥር አጥር ግቢ ውስጥ ባይሆንም ወዲያው ወሬው እንደተሰማ ለሌሎችም ክፍሎች በአጥር ላይ ተላልፎ ደርግ የእስረኞች ጉዳይ የሚያጠራ ኮሚቴ ማቋቋሙ ተሰምቷል። በመጨረሻ ወሬውን ጋዜጣው ላይ ሲፈልጉ የነበሩት ሁለት እስረኞች ሌሎችንም ጨማምረው ወሬውን ከጋዜጣው ላይ አፈላልገው ሳያገኙት ሲቀሩ ያ ተንኮለኛ ዜና አንባቢ ያልተጻፈ ዜና አንብቦ እስረኛውን በሙሉ የቀለደበት መሆኑን ይጠራጠሩና ጋዜጣውን ይዘው ወደ የተኛበት ቦታ ድረስ ሄደው የት ጋ ነው የቀድሙን ወሬ ያነበብከው ቢሉት ግጭም ብሎ እሱ ላይ ነዋ ብሎ ይከራከራቸዋል። በኋላ ወሬው ተዛመተና ሰው ሲያፋጥጠው ሲያሾፍብን ራሱ ፈጥሮ እንዳነበበው ነገረን። በጣም ያስጨነቀኝ ነገር ግን አነበብኩ ያለው ዜና ያስተጻፈ ሲሆን አንድም ማመንታት ወይ የአፍ መያያዝና ከቃሉ እንደሚናገር ሰው መጨነቅ ሳይታይ ልክ እንደተጻፈ አድርጎ በደም ማቅረቡ ነበር። እጅግ በጣም ብዙዎቻችንን ድርጊቱ አስቆናል። ነገር ግን ጥቂት ሰዎች በተለይ በድሜ ገፋ ያሉት አሁን ስንት የሚቀለድበት ነገር እያለ የሚቀለድበት ነገር ያጣ ይመስል እንደዚህ አይነት ቀልድ ቀልዶ ያሳቅቀናል ብለው አምረው ለብዙ ጊዜ ተቀይመውታል። ምንም እንኳ በዚህ አድራጎቱ የዜና አንባቢነት ስልጣኑን ባይገፈፍም ሁል ጊዜ ሲያነብ ግን አንድ ሰው በቅርብ ሆኖ እንዲከታተለው ተወስኖበት በዚህ መልኩ እስከተፈታንበት ቀን ድረስ ዜና ሲያነብልን ቆይቷል። ይህ ሰው ከምግቡ ይልቅ ሲጋራውን ነበር በጣም የሚወደው። የምግብ እቃው ሲመጣ ቶሎ ብሎ ዘንቢል ውስጥ እጁን ከቶ ምን ያህል ሲጋራ እንደመጣለት እንጂ ምን አይነት ምግብ እንደመጣለት አይመለከትም ነበር። አንድ ቀን በምን ምክንያት እንደሆነ እንጃ ምግብ ብቻ እንጂ ሲጋራ ሳይመጣለት ይቀራል። ወዲያው ተረኛውን አስር አለቃ አስፈርቶ እኔ ከምግቤ ሲጋራዬ ይበልጥብኛልና ሲጋራው ካልመጣልኝ ምግቤ ይመለስ ብሎ የምግብ እቃውን ከነምግቡ መልሶ ጦሙን አድሯል። ብዙ ጊዜ ጨዋታና ቀልድ ያዘወትራል። ታዲያ ሲቀልድ በራሱ ጭምር ነው የሚቀልደው። በተለይ ጥሩ ምግብ የመጣለት ቀን ዛሬስ ባለቤቴ ከደርጉ አስር አለቃ ጋር ነው መሰለኝ ያደረችው ጥሩ ምግብ አዘጋጅታልኛለች ብሎ ይቀልዳል። አንድ ቀን ታዲያ አንድ እስረኛ ምሳ አብሮት እንዲበላ ጋብዞት ምን የመሰለ የዶሮ ወጥ ሲቀርብ በዚያ በለመደ አፉ ምን የመሰለ ዶሮ ወጥ ነው ዛሬስ ሚስት ከደርጉ የመቶ አለቃ ጋር ሳይሆን አይቀርም ያደረችው ሲለው ያኛው ከገበታ ላይ ተነስቶ እገላለሁ ብሎ ይጋበዝና በገላጋይ ብዛት የተጋበዘውን ምሳ ሳይበላ ተለያይተዋል። የሲጋራ ሱስ ነገር ሲነሳ የሚሰማኝ ነገር ቢኖር ሱሱ የቱን ያህል ለመቆጣጠር አዳጋች እንደሆነና ብዙ እስረኞች ይህንን ሱሳቸውን ለማርካት ሲሉ ወረድ ከሚገባቸው ደረጃ በታች ዘቅጠው ወርደው ራሳቸውን ያዋርዱ እንደነበር ነው። እዚያ በእስር ቤት ዓለም ውስጥ ሱስና ክብር ሲጋጩና ሁለቱን ለማጣጣም ሲባል ብዙ ማስመሰሎች ሲፈጸሙ ያየሁት ትዝ ይለኛል። አንድ በማዕረግ ብርጋዴር ጀነራል የነበሩ የሲጋራ ሱሰኛ ከታሰሩ በኋላ ንብረታቸው ሁሉ ጠፍቶ ስለነበር እንደሚፈልጉት ሲጋራ ለማግኘት በጣም ይቸግራቸው ነበር። በአንድ በኩል ሱሳቸው ሲጋራ አምጣ አምጣ እያለ ሲጎተጉታቸው፣ በሌላ በኩል ደግሞ ካለው ሰው ላይ እንደማንኛውም እስረኛ አስወጋኝ እንዳይሉ ከውጭ ሳሉ የነበራቸው ክብርና ማዕረግ ምን ሲደረግ ብሎ ይቆጣጠራቸዋል። ታዲያ ምን ያደርጉ ይመስላችሁ? ሲጋራ የሚያጨስ የሚቀርቡት ሰው ሲያዩ ቀስ ብለው ጠጋ ብለው እንደማዋራት ይሉና ሲጋራውን ከሰውየው ጋር ሲቀባበሉ እንዳይታዩ የሲጋራ መተርኮሻ የሚያጨሰው ሰው አጠገብ ያስቀምጡና ሲጋራውን መተርኮሻው ላይ እንዲያስቀምጥ ይነግሩትና ትንሽ ራቅ ብለው ሄደው ተመልሰው ይመጡና ከመተርኮሻው ላይ አንስተው ማጨስ ይጀምራሉ። የሚፈልጉት ልክ የራሳቸውን ሲጋራ መተኮሻ ላይ ትተው ሄደው ተመልሰው መጥተው እንዳነሱት ለማስመሰል ነው። ግን ሁሉም እስረኛ እንደዚህ እንደሚያደርጉ የሚያውቀው ነገር ስለነበር ማንን ለማሞኘት እንደሚሞክሩ አይገባኝም ነበር። እንዲያውም ብዙ እስረኛ እንደዚያ ሊያደርጉ ሲሉ እየተጠቃቀሰ ያላየውን ሁሉ እየጠራ ተመልከት ጀነራል ሲጋራ በዘዴ ሲወጉ እያለ ይቀልድባቸው የነበረው። ግን የጀነራሉ ዘዴ የተሻለ ይመስለኛል። አንዱ የኮማንዲት አስር አለቃ ሱሱ አስጨንቆት ካደረገው ጋር ሲነጻጸር፣ የአስር አለቃው ቁመናው ያማረና ሰውነቱን በወታደራዊ ስፖርት የተገነባ ሲሆን ግን ምን ያደርጋል የሲጋራ ሱሰኛ ነበር። ቤተሰቦቹ አስመራ ነዋሪዎች ስለነበሩ እንኳን ሲጋራ የሚያቀርብለት ሊያገኝና ምግቡን እንኳ በአካባቢው በኮንትራት ለእስረኛ ስንቅ የምታቀርብ ሴት ነበረች የምታቀብለው። ይሁንና ከዚያችው ከሚያገኛት የምግብ 45 ብር ላይ ለምግቡ አንድ 35ቱን ብር ከፍሎ ለሲጋራና ለመጸዳጃ የሚቀረው አንድ 10 ብር ያህል ነበር። ያቺ ደግሞ ከጥቂት ቀናት በኋላ ስለምትታክ ሁሉ ጊዜ ከሌሎች ሱሰኞች እየወጋ ነበር የሚኖረው። አልፎ አልፎ ተቸግሮ ሲጋራ ሶጋኝ የሚል ሰው እንጂ ትንሽም ተቀባይነት የሚያገኝ እንደዚህ ዘወትር አሶጋኝ የሚል ሱሰኛ ደግሞ አንዴ ይታወቀና ሁሉ መሸሽ ስለሚጀምር እንደ ልብ የሚያሶጋ አይገኝም። ታዲያ አንድ ቀን እንደዚሁ በለሳይ ቀናው ቀኑን ሙሉ ምንም ሳያጨስ ቀርቶ ሲቅነዘነዝና ሲነጫነጭ አንድ እስረኛ መጸዳጃ ክፍል አካባቢ ግድግዳ ተደግፎ ሲጋራውን ሲልፍ ያየውና ጠጋ ብሎ አሶጋኝ ይለዋል። ያኛውም ለካስ ቀደም ሲል ጀምሯት አስተርፏት የነበረችውን ቁራጭ ሲጋራ ኑሮ በጉጉትና በሰቀቀን የሚያጨሰው ያቺው ላይ አሶጋኝ የሚል ስለመጣበት ተናዶ ለራሴ ቁራጭ ነው የማጨሰው አላሶጋህም ቢለው የአስር አለቃ ሆዬ ጠጋ ብሎ በቴስታ ግንባሩን ነድሮ ያ ምስኪን እስረኛ ሲወድቅ ምንም ሊረዳው እንኳ ሳይሞክር ከእጁ ላይ የወደቀችውን ሲጋራ ሮጦ አንስቶ እዚያው ቆሞ በሰቀቀን አጭሶ ጨረሳል። ሌሎች በአካባቢ የነበሩ ሰዎች ናቸው በቴስታ የተመታውን ባለ ሲጋራ ተጋጥፈው አንስተው ወደ ክፍሉ የወሰዱት። ይህንን ሳስታውስ ነው ታዲያ ሰው ከቸገረውና ከተጨነቀ ተደብቆ የነበረው የእንስሳ ባህሪው ሊወጣ እንደሚችል የምገነዘበው። የሲጋራ ሱሰኞች እንደዚህ ለሱሳቸው ተገዢ ሆነው ራሳቸውን የሚያዋርዱትንና አልፎ አልፎም የእንስሳ ባህሪ የሚያሳዩትን ያህል ደግሞ በአንጻሩ ያሉበትን ሁኔታ ተረድተውና ገምግመው ሲጋራ ማቆሚያ ሰዓት ይሄ ነው ብለው ቁርጥ አድርገው የተዉ አጋጥሞኛል። አንድ ከሀያ ዓመታት በላይ የሲጋራ ሱሰኛ የነበረና ዘወትር ምግብና ሲጋራ ሲመጣለት ከምግቡ ይልቅ ሲጋራውን ተቻክሎ በፍቅር አውጥቶ የሚመግና አሁን እስር ቤት ሲጋራ ባይኖር ኖሮ ምን ሆኜ እኖር ነበር እያለ የሲጋራን ጠቃሚነት ሲነዛ የነበረ ጓደኛችን አንድ ቀን እንደተለመደው ምግብ ሲመጣለት እጁን ዘንቢል ውስጥ ዘው አድርጎ ቢፈልግ የለመደው ትላልቅ ሁለት ፓኬት ሲጋራ መሆኑ ይቀርና 10 ሲጋራ ብቻ የምትይዝ አንድ ትንሽ የሲጋራ ፓኬት ብቻ ያገኛል። ወዲያው ያላላፍ ስህተት የተፈጠረ መስሎት ባለቤቱ ሳትሄድ በፊት መልእክቱ እንዲደርሳት ተቻክሎ ረኛም ሳለቃውን ያስጠራና የደረሰኝ አንድ ትንሽ ፓኬት ሲጋራ ብቻ ነው፣ እንዴት ነው የላክሽው ይሄን ብቻ ነው ወይ ብለህ አጣራልኝ ብሎ ይጠይቃል። እንዲጣራለት የጠየቀው ምናልባት የምግብ ዘንቢሉን ከተፈተሸ በኋላ ለእስረኛው የሚያደርሱት ልጆች መንገድ ላይ ሲጋራውን አውጥተው ወስደውት ይሆናል ብሎ ተጠራጥሮ ነበር። ከጥቂት ጊዜ በኋላ የአምሳ አለቃው ተመለሰና ትክክል ነው፣ አንድ ትንሽ ፓኬት ሲጋራ ብቻ ነው የላኩልህ፣ ዝርዝሩን በቢሮ በኩል በደብዳቤ ጽፌልሃለሁ ብላለች ብሎ መልሱን አደረሰና ሄደ። ቤተሰቦች ሄደውና የጻፉት ደብዳቤ በእስር ቤቱ ኃላፊ አማካይነት ተነቦና ሳንሱር ተደርጎ እስኪመጣልን ድረስ ይኸው እስረኛ በብስጭት ያችን የተላከችለትን 10 ሲጋራ በላይ በላዩ ሲያቦን ቆየና ደብዳቤያችን ሲመጣ ተሻምቶ የራሱን ወሰደና በጥሞና ዝርዝር ሁኔታውን ለማወቅ ቁጭ ብሎ ማንበቡን ተያያዘው። ባለቤቱ የላከችለት በአማረ ሰንጠረዥ በወር የምታገኘውን ገቢና ዝርዝር ወጪዋን ሲሆን በተለይ የእሱ ሲጋራ ወጪ ከሚያገኙት ገቢ አንጻር ምን ያህሉን እንደሚወስድ የሚያሳይ ሲሆን በዚህ ሁኔታ ከቀጠለ ልጆቹና እሷ የሚበሉት ነገር ያለመኖሩን የሚገልጽ ነበር። ደብዳቤውን ሲጨርስ ስቅስቅ ብሎ አልቅሶ እንዴት ይህንን ግልጽ ነገር ማየት አቅቶኝ ነው እስካሁን ያስቸገርኳት ብሎ ተጸጽቶ ከተላከለት 10 ሲጋራ ላይ ቀርቶት የነበሩትን አንድ 4 ሲጋራዎች ከነፓኬቱ ለአንድ አጫሽ እስረኛ ሰጥቶ ከዚያን ቀን ጀምሮ እርግፍ አድርጎ የሚወደውን ሲጋራ ማጨስ አቁሟል። ስለዚህ ወዳጃችን ሲጋራ ማቆም ሁላችንንም ያስገረመን ነገር ቢኖር ብዙ ያየናቸው ሲጋራ ጫሾች ማጨስ ከማቆማቸው በፊት ብዙ ዝግጅትና ጉራ መንዛት ከማሳየታቸውን በላይ በአብዛኛው በአንድ ጊዜ ከማቆም ይልቅ ያጨሱ የነበረውን ሲጋራ ቁጥር እየቀነሱ አመላቸውን እያባበሉና እያስታመሙ እንጂ እንደዚህ ቆርጠው በአንድ ጊዜ አልነበረም የሚያቆሙት። ለዚያውም ከዘለቀላቸውና ዛሬ በጣም ስለተበሳጨው ያቆምኩትን ሲጋራ ማጨስ ጀመርኩ ብለው ወደ አመላቸው ካልተመለሱ። ድብድብ እስር ቤት ውስጥ በብዛት ባይኖርም አንዳንድ ጊዜ ግን በጭራሽ ከማይጠበቅ ሰው ተሰንዝሮ ሲታይ በጣም ይገርመኝ ነበር። ቀደም ሲል እንደገለጽኩት እስር ቤት ውስጥ ያሉት የመታጠቢያ ቧንቧዎች ከስድስት የማይበልጡ ሲሆኑ እነሱም የሚያገለግሉት ግራና ቀኝ ላሉት ሁለት የእስር ክፍሎች በጋራ ስለሆነ ወደ 80 የሚጠጋ ሰው አምስት እና ስድስት ቧንቧዎች ላይ ተራ ጠብቆ መጠቀም ስለሚኖርበት በተለይ ብዙ እስረኛ በሚጠቀምበት ሰዓት ማለትም ጠዋትና ማታ በጣም የተጨናነቀና ወረፋ የበዛበት ይሆን ነበር። ታዲያ የሰው ባህሪ ሆነና አንዳንዱ ራስ ወዳድ እስረኛ ልክ ከቤቱ የግል መታጠቢያ ክፍል ውስጥ ያለ ይመስል ሰው ተደብሮ ተራ ሲጠብቅ ረጅም ሰዓት ወስዶ ሲቋቋል ምንም አይከብደውም ነበር። አንዳንዶቹ በዚህ በመቋቋልና በመቀባባት የታወቁ ስለሆኑ ልክ ካልሆነበትና ምርጫ ካላጣ በስተቀር ብዙ እስረኛ ከእነሱ ቀጥሎ ተራ መያዝ አይፈልግም። እነዚህ ሰዎች ምናልባት እስር ቤቱን ኑሮ በቃ ህይወታችን ይኸው ነውና ውጭ ብንሆን እንደምናደርገው ሁሉ በደም መተጣጠብ፣ መለጫጨት፣ መቋቋልና መልበስ አለብን ብለው የወሰኑ ይመስላሉ። በየሳምንቱ ባለፈው ሳምንት ውስጥ ለብሰውት የነበረው ልብስ ወደ ላውንድሪ እንዲገባ ተመልሶ ተልኮ ሌላ 3-4 ሙሉ ልብስ ታጥቦ ተተኩሶ ይቀርብላቸዋል። እዚያ ላይ የጺም መላጫው ሳሙና፣ ሽታቸውን የሚለውጥ ዲዮዶራንት፣ ተላጭተው የሚተባበሱት አፍተር ሼቭ እና የሚረበርቡ ሽቶ ሁሉ ሳይቀር ነበር የሚመጣላቸው። ታዲያ ያንን ሁሉ መቋቋል አድርገው የሚሄዱበት ስለሌለ የሚታዩት ለዚያች የ45 ደቂቃ የረፍት ጊዜ ብቻ ነበር። አንዳንዶቹማ ያው በጸጥታው ምክንያት ከመግባት የሚከለከለው ክራባት ብቻ ይቀርባቸዋል እንጂ ሙሉ ልብሳቸውን ለብሰው አምረውና ተውበው ነው ቀኑን ሙሉ ቁጭ ብለው የሚውሉት። እስር ቤት ውስጥ እንደዚህ አይነት ብዙ መኳኳልና ማጌጥ ከሚወዱት ጥቂት ሰዎች መካከል አንዱ የአሁኑ የኢትዮጵያ ኦርቶዶክስ ቤተክርስቲያን ፓትርያርክ በወጣቱ እስረኛ ዘንድ ከሁኔታቸውም ከሚያወሩትም ወሬ አንጻር ጎረምሳው የሚል የቅጽል ስም የተሰጣቸው 8 ቁጥር እስር ክፍል ውስጥ አስረው የነበሩት አቡነ ጳውሎስ ነበሩ። ጎረምሳው የሚል ቅጽል ስም የተሰጣቸው ነገረ ስራቸው ሁሉ በልምድ ከምናውቃቸው የቤተ ክህነት ሰዎች ባህሪ ለየት ያለ ስለሆነ ነበር። ብዙዎቻችን የሃይማኖት አባቶች ከአማርኛ ጋር ግዕዝ ቀላቅለው ሲናገሩ በለመድንበት በዚያን ዘመን አባ ጳውሎስ የእንግሊዝኛ ቃላት እየቀየጡ መናገራቸውና አንዳንድ ጊዜም መነኮሳትን ባህላዊ ስፖርቶች ናቸው ስለምንላቸው ስለ ውሃ ዋና፣ የፈረስ ጉግስና ምክቶች ብቻ ይሆናል የሚያውቁት ብለን በምንገምትበት በዚያን ዘመን እሳቸው ስለ ግራውንድ ቴኒስ ጨዋታና ስለ ሌሎች ስፖርቶች ማውራታቸው ከለመድነው ውጭ ስለሆነብን ነበር ይሄ ቅጽል ስም የተሰጣቸው። ከዚህም በተጨማሪ በዚያው በደርግ ዘመን ለኦርቶዶክስ ሃይማኖት መሪ እንዲሆኑ ተመርጠው የነበሩት ፓትርያርክ አልጋ ላይ አልተኛም፣ ጫማ አላደርግም ብለው አስቸገሩ እየተባለ በሚወራበትና አብረዋቸው ታስረው የነበሩት ሌሎች የኦርቶዶክስ ጳጳሳት ዘወትር አንድ እዚህ ግባ የማይባል ጥቁር ቀሚስ ብቻ ሲለብሱና የካቶሊኩ መነኩሴ ደግሞ ዘወትር በዚያ አፈርማ ቀለም ባለው ቀሚስ እድሜ ልካቸውን ታጅለው ሲኖሩ፣ አባ ጳውሎስ ግን አንዴ ቢጫ አንዴ በጌጥ የተንቆጠቆጠ ጥቁር የሐር ቀሚስ እየለዋወጡ ነበር የሚለብሱት። የመታጠቢያ ቦታ በመጠቀምም ደረጃ በዚያች በተወሰነች መታጠቢያ ቦታ ለመተጣጠብና ለማጌጥ የሚያሳልፉት ጊዜና የሚጠቀሙባቸው ማስዋቢያዎች እንኳንስ ከሌሎቹ ራሳቸውን ጣል ካደረጉ የሃይማኖት አባቶች ከሌሎቹ ዓለማዊ እስረኞችም የበለጠ ነበር። አቡነ ጳውሎስ አንድ ጊዜ አንድ ቧንቧ መጠቀም ከጀመሩ ማንም ከእሳቸው ቀጥሎ መሆን አይፈልግም ነበር። ምክንያቱም ጎረምሳው ሰው ከኋላዬ አለ ብለው ለሰው ተጨንቀው ፈጠን ፈጠን ብለው ለመጨረስ የሚሞክሩ አልነበሩም። የደረደሩትን ሳሙናና ማስዋቢያ ተጠቅመው እስኪጨርሱ መጠበቁ እልህ የሚያስጨርስ ነበር። አንድ ቀን አንድ ፍረኛ ምርጫቶ ከሳቸው በኋላ ተራይዞ ለመታጠብ ሲጠብቅ ሲቋቋሉና አንዴ ሽቶ አንቲ ዲዮዶራንት ሲቀባቡ በጭራሽ የማይለቅ ሆነው በትዕግስቱ ያገልና ምነው አባታችን ተበተለው ብለው ይጨርሱና እኔም ልታጠብ እንጂ እኔ እርሷን ስጠብቅ እኮ እዚህ ቆሜ እኮ ከኔ በኋላ የመጡት ሁሉ እየጨረሱ ሄዱ እኮ ብሎ ቆጣ ብሎ ይናገራቸዋል። ሰቸውም እንደ ሃይማኖት አባት ሳይሆን እንደ ማንኛውም ጎረምሳ ያልጨረስ ልለቅልህ ነው ረጋብዬ ይለቅልሃለሁ ከቸኮልክ ሌላ ጋር ሄደህ ወረፋ ጠብቅ ብለው አመነጫጭቀው ይመልሱለታል። ነገሩ በዚሁ ቀጥሎ ይከረሩና ከጥቂት መሰዳደብ በኋላ ለጠብ መገባበዝ ላይ ሲደርሱ አባ ሆዬ ቀሚስ ብለብስ ሴት መሰልኩት እንዴ ብለው ፎክረው የቀሚሳቸውን እጅጌ ጠቅለል አድርገው ቦክስ ሊገጥሙ ሲሉ እዚያ የነበሩ ሰዎች በመካከላቸው ገብተው እንዴ ነውር አይደለም እንዴ በዚህ ሁኔታ እያለን መደባደብ ደሞ እርሶስ ቢሆኑ መደባደብን ምን አመጣው ብለው ሁለቱንም ተቆጥተውና መክረው ለመገላገል ሲሞክሩ ወጣቱ ወታደር ይልቅ ለገላጋይ ያስቸገሩትና ካልተደባደብኩ ብለው ሲጋበዙ የነበሩት አባ ጳውሎስ ነበሩ። ታዲያ በቅርቡ የሰማሁትና የገረመኝ ነገር ቢኖር አባ ጳውሎስ በእስር ከተፈታን በኋላ ወደ ውጭ አገር ሄደው ለብዙ ዓመታት ሲኖሩ ቆይተው ብዙ ዓመታት በኋላ የቤተ ክርስቲያኑ አባት ተብለው ከተቀመጡ በኋላ አንድ የቤተ ክርስቲያን በዓለ ንግሥ ላይ አንድ መነኩሴ አቤቱታ ሊያቀርብላቸው ቢጠጋቸው አደጋ ሊጥልባቸው መስሏቸው በሽጉጥ ደረቱን ብለው ዘረሩት የሚል ዜና በጋዜጣ ተሰራይቶ ብሰማ አባ እንደሆኑ እንኳንስ ቤተ መንግሥት የሚያስንቀውን መንበረ ፓትርያርካቸውን የሚቀናቀናቸውንና ዲነታቸው የሚሞክረውን ቀርቶ የሚታጠቡባትን አንዲት ቧንቧ እንኳ ለመከላከል ሲሉ እጅጋቸውን ጠቅልለው ቦክስ የሚገጥሙ ስለሆኑ እንደሚወራው እሳቸውም ሆኑ በሽጉጥ የገደሉት ወይም አንጋቾቻቸው ተኩሰው ገደሉት ቢባል ምንም አዲስ ነገር አልሆነብኝም። ያስገረመኝ ነገር ቢኖር ግን እንዴት ነው አባ ከዚህ ሁሉ ዓመታት በኋላም አልበረዱም እንዴ ብዬ ነው። እንዲያውም በቅርቡ አባ የገናን በዓል ምክንያት በማድረግ የስንት ሺህ ብር ኬክ ተጋግሮ ቀረበላቸው የሚል ዜና በድረገጽ ላይ ቀርቦ ሰው ሲያጠነጥላቸው ሰምቼ እንዴት ነው ህዝቡ ሊረዳቸው አልቻለው? እሳቸው እኮ እንኳንስ አሁን ለስንት ዓመታት በአሜሪካ በስደት ቆይተው ብዙ አዲስ ነገር ተምረው መጥተው ይቅርና ያኔ እስር ቤት እያለን እንኳን እንደ ተራው የገጠር ቄስ ድፎ ዳቦና ጠላ የለመዱ ባህላዊ ቄስ ስላልሆኑ ኬክና ሻምፓኝ አዘው ቢዝናኑ ለምንድን ነው የምንገረመው? በውጭ ያሉ መነኮሳት እኮ የወይን ጠጅም ሻምፓኝም እየተጎነቹና ኬክ እያጣጣሙ ነው የሚኖሩትና ያንን የመሰለ ቤተ መንግሥት ውስጥ እየኖሩ የጠላ መጥመቂያ ጋንና የድፎ ዳቦ መጋገሪያ ገበር ምጣድ አስገብተው ቤቱን እንዳያቆሽሹ ብለው ሊሆን ይችላልና ለአቀማመጥም ለማዘጋጀትም አመቺ ወደ ሆኑት ወደ ኬክና ሻምፓኝ ያመዘኑትና ምን አለበት ብትዋቸው ብዬ ተከራክሬላቸዋለሁ። ምንስ ቢሆን የክፉ ቀን ባልደረባዬ አልነበሩ? ትንሽ የጠላሁባቸው ይችን እጅጋቸውን ጠቅልለው ቦክስ ልግጠም የሚሉትን ዘንድሮም አልተው እንደሆን ነው። ምክንያቱም እዚያ እስር ቤት በነበርንበት ዘመን ብልጭ ትልባቸው ልማታ ቢሉም ያው ከቦክስ ወይም ከቴስታ ያልፉ ይሆናል። አሁን ግን ያሉበት ቦታ ከጥሩ የመንግስትን ኃላፊነት ደረጃ ባላነሰ በስንት ነፍሰ በላ ስውር ታጣቂ አጃቢነት የሚንቀሳቀሱበት ስለሆነ በተቆጡ ቁጥር የእሳቸውን አይን ጠብቀው መሳሪያ የሚመዙ አጃቢዎች ክቡር የሆነውን የሰው ህይወት እንደሚያጠፉ ማስታወስ አለባቸው። ሌላው በእስር ቤት የነበረው ሽኩቻ በአብዮቱ መጀመሪያ ወቅት ከደርግ ጋር አብረው በቅርብ ሲሰሩ ከቆዩ በኋላ ከጥቂት ጊዜያት በኋላ በመካከላቸው ግጭት ተፈጥሮ ከመሐንዲስ ከግብር ዘበኛና ከአርሚ አቪዬሽን በታሰሩት መለዮ ለባሾችና ከእነሱ ቀደም ሲል በታሰሩት የቀድሞ መንግሥት ባለሥልጣናት እና ጀነራሎች መካከል ነበር። ለሽኩቻው መንስኤ የሆነው በአብዮቱ ፍንዳታ ወቅት ከፍ ሲል ከጠቀስኩት የጦር ክፍሎች የተውጣጡ ወታደሮች አሁን አብረዋቸው የታሰሩትን ጀነራሎችና ሌሎች ባለሥልጣኖች ለመያዝና ለማሰር ከፍተኛ ሚና የተጫወቱ ሲሆን በመጨረሻ ግን ደርጉ ወደ እነሱ ዞሮባቸው ካሰሯቸው ሰዎች ጋር አንድ ላይ ስላሰራቸው ኳንቱና ጀነራሎቹ ባገኙት አጋጣሚ ሁሉ እነዚያን ወታደሮች በነገር ይወጓቸው ነበር። በዚህ ደግሞ በደንብ የታወቁ አንድ ሜጀር ጀነራል ነበሩ። ሜጀር ጀነራሉ ማንንም እስረኛ ወታደር ስለ እስራቱ ሲያማርር ከተሙ ምንም በረራይ ሳያሳዩ ሁኔታዎች ባጋጠማቸው ቁጥር ጎሽ ይበላችሁ ራሳችሁ አይደላችሁ ያመጣችሁት ነበር የሚሉት። አንድ ጊዜ እኚሁ ጀነራል ከቤታቸው አምባሻ መጥቶላቸው ትልቁን ጉማጅ ይዘው እየገመጡ ጥቂት ከመሃንዲስ መብሪያ የታሰሩ ወታደሮች ተሰባስበው መሬት ላይ ቁጭ ብለው ቼዝ ወደሚጫወቱበት ሄዱና እንደቆሙ እስረኞቹን ወታደሮች ቁልቁል እየተመለከቱ እንደምን ዋላችሁ ልጆች ሲሏቸው ምንም እስረኛ ቢሆኑ በደንብ የሚያከብሯቸው ጀነራል ስለነበሩ ሁሉም በአክብሮት ደህና ብለው ይመልሳሉ። ወታደሮቹን ልጆች ብለው ነው ሁልጊዜ የሚጠሯቸው። ጀነራልም ያንን ጋሻ የሚያክል አምባሻቸውን እንደያዙ አልፎ አልፎ እየገመቱ ልጆች አምባሻ ያምራችኋል? ብታገኙ ደስ ይላችኋል? ይሏቸዋል። መቼም አንድ ሰው ያንን የሚያህል አምባሻ ይዞ ያምራችኋል ወይ ብታገኙ ደስ ይላችኋል ብሎ ከጠየቀ ሊሰጠን ነው ብለው ሁሉም ባንድ ላይ አዎ ተገኝቶ ነው ብለው መልስ ይሰጣሉ። ጀነራል ሆዬ ታዲያ ያንን አምባሻቸውን እየጎመዱ ምን ብለው መለሱላቸው መሰላችሁ? እንግዲህ ሊያምራችሁም መቻል ነው ብለው እንደዚያ የጓጉትን ሰዎች ምንም ነገር ሳይሰጧቸው አናደው ትተዋቸው ሄዱ። ከዚያ ጊዜ በኋላ ማንኛውም እስረኛ አንድ ማግኘት የማይችለውን ነገር ሲመኝ ከተሰማ መቻል ነው የሚለውን አባባል መጠቀም የተለመደ ነበር። እኚሁ ጀነራል አንድ ጊዜ ከአንዱ ሌላ እስረኛ ወታደር ጋር ስለ አብዮት ሁኔታ ተነስቶ ሲወያዩ ወታደሩ አብዮቱን በመደገፍ እሳቸው ደግሞ በመቃወም ሲከራከሩ ከቆዩ በኋላ መጨረሻ ላይ ወታደሩን የሚያናግሩበት ነገር ቢያጡ ዝም ብለህ አብዮት አብዮት ትላለህ፣ እስቲ ምን አገኘህበት? ያችኑ ከእጅ ወደ አፍ የነበረች ኑሮን እንኳን እንዳትኖር እዚህ እስር ቤት ገብተህ በችጋር ትጣበታለህ። ለአንተ ይብላኝ እንጂ አንድ ቀን መንግስት የሚወረውርልህን ይቺን 40 ብር የቀለብ ገንዘብ ያቆመ ቀን በረሃብ ለምትሞተው እኔ እንደውም ሚስቴ በስልጣን ላይ በነበርኩበት ዘመን የገዛውላትን ወርቅ በፒንሳ እየቆረጠች ብትሸጥ ለሚከተሉት 20 እና 30 ዓመት አንድ ነገር ሳይቸግረኝ ተንቀባርሬ እኖራለሁ ብለው የሀብታቸውን ብዛት ገልጸውለታል። በሌላ ወቅት ደግሞ እኒሁ ጀነራል አንድ እስረኛ ወታደር የእስር ቤቱ ኑሮ በጣም አማሮት ከደህና ቤታችን እዚያ መጥተው መሬት ያንደባልሉናል ብሎ ሲናገር ሰምተው አሁን አንተ ደግሞ ምን ሆንኩ ብለህ ነው የምትማረረው? ድሮም ኑሮ ከዚህ ምን ይሻልና ነው? እኔ ነኝ እንጂ ከፎቅ ተወርውሬ መሬት የምንከባልለው፣ ምን አለበት ጩኸቴን ባትቀማኝ ብለውታል። አንድ እዚያው አራተኛ ክፍለ ጦር እስር ቤት ታስሮ የነበረ የእስር ጓደኛችን ያጫወተኝን የደረሰበትን እንደዚህ አይነቱን በእስረኞች መካከል ያለ በነገር መወጋጋት አስታውሳለሁ። ሁኔታውን ያጫወተኝ እስረኛ በንጉሱ ዘመን በቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ተማሪ በነበረበት ጊዜ በተማሪዎች እንቅስቃሴ የታወቀ ተሳታፊ ስለነበረ ስሙ በአስቸጋሪነቱ በቀድሞ ባለስልጣኖች ዘንድ የታወቀ ነበረ። የንጉሱ የአገዛዝ ዘመን አልፎ ደርግ ስልጣን ላይ ወጥቶ የቀድሞውን መንግስት ባለስልጣኖች ቤተ መንግስት ካሰራቸው ከጥቂት ዓመታት በኋላ ይኸው በቀድሞ ተማሪዎች ትግል ውስጥ ታዋቂ የነበረ ሰው ከደርግ ጋር ሳይስማማ ይቀርና ተይዞ ቤተ መንግስት እስር ቤት ከቀድሞ የንጉሱ ባለስልጣኖች ጋር ይታሰራል። ከንጉሱ ባለስልጣናት መካከል አንደኛው በደንብ የሚያስታውሱት ስለነበሩ አንድ ቀን አንተ በእኛ ዘመን እንደዚሁ ፖለቲካ ውስጥ እየገባ ትታሰር አልነበረም ብለው ይጠይቁትና አዎ ትታሰር ነበር ይላቸዋል። ታዲያ ከዚህኛውም ከአዲሱ መንግስት ጋር አልተስማማህም ሲሉት አይ አልተስማማሁም ይላቸዋል። ከዚያ ከተላልገው በልተው አንተ እንግዲህ ካለፈው መንግስት ከዚህኛውም መንግስት ጋር የማትስማማ ከሆን ከሰማያዊ መንግስት እንደሆነ ነው እንጂ ከምድራዊ መንግስት ጋር የምትስማማ አይደለህም ማለት ነው ብለው በነገር እንደወጉት አጫውቶኝ ነበር። በእስር ቤት ህይወት ውስጥ ኑሮው መራራ የሆነውን ያህል አስቂኝና አዝናኝ ነገሮችም ይፈጠራሉ። ቀደም ሲል እንደገለጽኩት አንዳንድ የተቸገሩ እስረኞች ለአንዳንድ ከበርቴዎች የጉልበት አገልግሎት በመስጠት ማለትም ተረኛ ቤት አጥዮች ሲሆኑ ቤት ማማስዳት ምግባቸው መጥቶ ስማቸው ሲጠራ አዲስ የመጣውን ምግባቸውን ተቀብሎ ባለፈው ቀን ምግብ መጥቶበት የነበረውን ሳህንና ቴርሞስ ፕላስቲክ መልሶ በመላክ እንዲሁም ምግብ ከመበላቱ በፊት ጠረጴዛ በማሰናዳትና ከተበላም በኋላ የተበላበትን ዕቃ በማጠብ እያገለገሉ የሚኖሩ ሲሆን የቃሉ ምንጭ ከየት እንደሆነ አላውቅም፣ ግን በሌላው እስረኛ ዘንድ ስኩፒኒ ተብለው ነበር የሚጠሩት። እነዚህ እስረኞች ምንም እንኳን የጉልበት ሥራውን እንደ ቤት አሽከር ቀጥ ብለው በመስራት ቢያገለግሉም በምግብ በኩል ያላቸው መብት ከጌቶቻቸው ያላነሰ ነበር። ጠረጴዛውን በአግባቡ ደርድረው ምግቡን ሁሉ ካቀራረቡ በኋላ እንዳሽከር የተረፈ እንደሆን ወይም በኋላ ትበላለህ ሳይባሉ እነሱም እኩል ጠረጴዛ ላይ ቀርበው ከነጌቶች ጋር ነው የሚበሉት። ትንሽ የሚለዩት እነጌቶች ከበሉ በኋላ ረጋ ብለው ቁጭ ብለው ቀድሞ በስልጣን ላይ በነበሩበት ዘመን ስላከናወኗቸው ተግባራትና ስለነበራቸው ሀብት ሲጨዋወቱ፣ ስኩፒኒዎች ግን የዚያን ጊዜ የተበላበትን ሳህን ማንኪያና ሹካ ለማጠብ መሄዳቸው ነው። ታዲያ ከእስረኞች መካከል አንዱ የአስር አለቃ የነበረ ከፍተኛ ችግር ደርሶበት ስኩፒኒነት ለአንዱ የከበርቴዎች ቡድን ያድራል። ጥቂት ወራት አብሯቸው እንደቆየ ያ በጉዳት ገርፍቶ የነበረ መልኩ እየታደሰና ሆዱ ሁሉ እየገፋ መጣ። እየቆየ ሲሄድማ ጭራሽ ከነሱ መካከል አንዱን መስሎ ቁጭ አለ። ይበልጥ እንዳለ በጣም ወፍራም ከነበሩትና ቦርጫቸው ጉልበታቸው ላይ ተወደቀው ከአንደኛው ጌታው ጋር ይቀራረብና ይቃለድ ስለነበር አንድ ቀን ከተለያየ አቅጣጫ መጥተው ሲተላለፉ የሱን ሆድ ከሳቸው እንብዛም አያንስ ስለነበር ሆነ ብሎ በሆዱ ሆዳቸውን ገፋ አደረጋቸው። የዚህን ጊዜ ጌቶች ዘወር ብለው ሆዳቸውን በእጃቸው መታ መታ እያደረጉ ስማ አስር አለቃ፣ ይሄ ቦርጭ እኮ ከስር ከመሰረቱ ሊሾ ሆኖ የተገነባ ነው እንጂ ከጊዜ በኋላ የመጣ የአሸዋ ግርፍ አይደለም ብለው እስረኞችን አስቀውበታል። ከዚያ በኋላ ስኩፒኒነት አድረው አምሮባቸው ቦርጭ ያወጡ እስረኞች ሁሉ አሸዋ ግርፍ ይባሉ ነበር። እስር ቤቱ በውስጡ የተገነባ የመጸዳጃ ቤት ስላልነበረው ትልቅ ችግር የሚያጋጥመው ከምሽቱ 4 ሰዓት አልፎ የእስር ክፍሉ በር ከውጭ ከተዘጋ በኋላ በህመም ምክንያት አንድ ሰው ሽንት ቤት መጠቀም የፈለገ እንደሆን ነበር። በእስር ቤቱ ደንብ መሰረት እስረኛ ሌሊት ከታመመ በሁለቱ በሮች መካከል ባለው ክፍተት የታጠፈ ጋዜጣ ወደ ታችና ወደ ላይ በማውለብለብና ዘቡን በመጣራት በር እንዲከፍት መጠየቅ የተፈቀደ ቢሆንም ብዙ ጊዜ ዘቦቹ ተደላለው ከተቀመጡበት የዘብ መደብ ማማ ላይ ወርደው በር ከፍተው እስረኛ አጅበው ሽንት ቤት በራፍ ቆመው ጠብቀው መመለስ ደስ የማይላቸው ነገር ስለሆነ እሺ ብለው አይከፍቱም ነበር። እስረኛውም ቢሆን የእነሱን ጭካኔ ስለሚያውቀው ምናልባት ሳይከፍቱልን ቢቀሩ በሚል ለመጠባበቂያ አንድ ባልዲ እስር ክፍል ውስጥ ይቀመጣል። ያም ሆኖ ግን ማንም ቢሆን ለመጀመሪያ ዘቦቹን ሳይጠይቅና እነሱ አሉታዊ መልስ ካላገኘ በቀር መጠቀሙን አሳፋሪ ሆኖ ነበር የሚያገኘው። አንድ ቀን እንደዚሁ አንድ አንቱ የተባሉ ታዋቂ የቀድሞ መንግስት ባለስልጣን የነበሩ ሌሊት ላይ ሆዳቸውን ይታመሙና ወደ መጸዳጃ ቤት መሄድ ይፈልጋሉ። ከዚያ በደንቡ መሰረት ጋዜጣቸውን ሸብለው በቀዳዳ እያውለበለቡ በረጅሙ ዘብ ማለት ይጀምራሉ። ከብዙ ጥሪ በኋላ ዘቡ ተቆጥቶ ምንድን ነው ምን ሆናል ብሎ እዚያው ማማው ላይ እንደተቀመጠ አመናጭቆ ሲጠይቃቸው እባክህን ሆዴን አሞኛል ይሉታል። መልእክቱ ክፈትልኝና መጸዳጃ ቤት መሄድ እንደሆነ በደንብ ያውቃል። ግን እንደማያውቅ ታዲያ የህመም ማስታገሻ ውጥህ አስተኛም እኔን ምን ትጨቀጭቀኛለህ ሲላቸው ነገሩ ያልገባው መስሏቸው ራስከ ተቅማጥ ይዘይ ነው ይሉታል። አስተዛዝደው ዘቡ አሽዋፊ ቢጤ ኖሮ ዝም ብለተኛ ባቢዎች ዘመን ተቅማጥ የለም ይላቸው። ሰማ ወይ ተቅማጥማ ባቢዎች ዘመን ነው እንጂ በእኛ ዘመንማ ምን ጭንቅ ኖሮ ተቅማጥ ይኖራል ብለው መልሰውለት ነገራቸው አስቆት ነው መሰለኝ በኋላ ተፍቶላቸዋል። የአራተኛ ክፍለ ጦር እስር ቤት በኋላ ላይ በቆርቆሮ ታጠረ እንጂ መጀመሪያ አካባቢ እስረኞቹ ያሉበት ክፍልና ቤተሰብ ምግብ የሚያስፈትሽበት ቦታ የሚለየው በሽቦ አጥር ስለነበረ ቤተሰብና እስረኛው ምንም እንኳ መነጋገርና መገናኘት ባይችልም መተያየትና አልፎ አልፎም በእጅና በአካል እንቅስቃሴ ሰላምታና መልእክት መለዋወጥ ይችል ነበር። ታዲያ በዚህ መካከል የነበረው ቲያትርና ያለመግባባት በጣም የሚያስቅ ነበር። የብዙዎቹ ባለስልጣኖች ሴቶች ልጆች ሊጠይቋቸው ሲመጡና ወላጆቻቸው በር ላይ ቆመው ሰላምታ ሲሰጣጡና መልእክት ሲለዋወጡ ሲሞክሩ፣ ወጣቶቹ እስረኞች ደግሞ ታጥር ማዶ ያሉትን ልጆች ወላጆቻቸው ጀርባ ቆመው እጃቸውን በማውለብለብ ሰላምታ ሰጥተው ደስ ይላቸው ነበር። አንዳንዶቹማ የእገሌ ልጅ እኔን ለመጠየቅ ነው እንጂ አባቷን ለመጠየቅ አይደለም የምትመጣው እስከ ማለት ይደርሱ ነበር። የእስር ቤቱ በሽቦ ታጥሮ በነበረበት ጊዜ ምግብ የሚያቀርበውን የቤተሰብ አባል ማየቱ በአንድ በኩል የሚያስደስት ሲሆን፣ በሌላ በኩል ደግሞ በምልክት የመነጋገሩ ጉዳይ በእስረኛውና በቤተሰቡ መካከል በቅድሚያ የተጠናና በደንብ ሊግባቡበት የሚያስችል ቋንቋ ሳይሆን የሙከራ በመሆኑ ያልታሰበ ችግር ያስከትል ነበር። በአንድ ወቅት አንድ የቀድሞ ባለስልጣን የነበረ እስረኛ ዘመዶቹ ሁሉ መታሰሩን ሰምተው ከገጠር ባለቤቱን ሊያዩዋት እንደመጡ በዚያች በሳምንት አንድ ቀን ብቻ በተፈቀደችልን የአምስት መስመር ደብዳቤ ተነግሮ ስለነበር ዘመዶቹ እሱ ባለመኖሩ በስልጣን ላይ በነበረበት ዘመን ያገኙት የነበረው መስተንግዶ ተጓድሎባቸው እንዳይበደሉ ብሎ ነው መሰለኝ ባለቤቱ በደንብ ሁሉን ነገር አሟልታ እሱ ሳይታሰር እንደነበረበት ዘመን እንድታስተናግዳቸው ይፈልጋል። መቼም ሀገራችን የሚወዱት የሚያከብሩትና የሚቀርቡት እንግዳ ሲመጣ እንደ አቅሙ መጠን ፍሪዳ ጥሎ የአካል ተቻለም ጠቦት አርዶ ማስተናገድ ያለ ነውና፣ እስረኛው የቀድሞ ባለስልጣን ባለቤቱ ለመጡት ዘመዶች በጋርዳ እንድታስተናግዳቸው መልእክት ማስተላለፍ ይፈልጋል። ጥቂት ካሰላሰለ በኋላ ያው ሁለቱም ሊግባቡበት የሚችሉት የመሰለው ምልክት በአንድ እጁ ግንባሩን ወደኋላ ገፋ አድርጎ ይዞ በሌላ እጁ ደግሞ ቢላ እንደያዘ በማስመሰል አንገቱን የመገገዝ ምልክት መስጠት ስለነበረ ያንን ያደርጋል። በዚህ ጊዜ የደርጉን ጭካኔ ደጋግማ ያየችውና በየጊዜው እስረኛ ከእስር ቤት ተወስዶ እርምጃ ተወሰደበት ሲባል የምትሰማው ሚስት ባሏ አንገቱን ወደኋላ ገፋ አድርጎ ይዞ በመገገዝ በግ ለዘመዶቹ እንድታርድላቸው ያስተላለፈውን መልእክት ወስደው ሊያርዱን ነው ብሎ ምልክት የሰጣት ይመስላትና እዚያው ስንት ጠባቂ ወታደርና ምግብ አቅራቢ ቤተሰብ በተሰበሰበበት እሪ ብላ መሬት እየተንከባደደች ለቅሷን ታቀልጠዋለች። አካባቢዋ ያሉት ምግብ አቅራቢ ቤተሰቦች ምን እንደሆነች ግራ ገባቸው ሲጠይቋት እስረኞቹን በሙሉ ሊገድሏቸው ነው ብላ ትነግራቸዋለች። መቼም እንደዚህ ያለ የጭንቅ ጊዜ ወሬውን ከየት እንዳመጣችሁ መጠየቅና ማጣራት ወደ በኋላ ላይ ሲረጋጉ ትዝ የሚል ነገር እንጂ ወዲያው የሚመጣ ሐሳብ ስላልሆነ ከየት እንዳገኘችውና እንደሰማችው ሳይጠይቁና ሳያጣሩ አንዳንዶቹ አጅበዋት ለቅሶ ይጀምራሉ። አቶ ባል ሚስቱ ከሽቦ ማዶ እየተንከባለለች ስታለቅስ ያይና የእሱን መልእክት በተሳሳተ መንገድ ተርጉማው መሆኑ ሳይገባው ምን ሰምታ ነው ብሎ እስር ክፍሉ በራፍ መንቆራጠጥና ማማ ላይ ያለውን ዘብ እየተጣራ እባክህ ባለቤቴ ምን እንደነካት ጠይቅልኝ ይላል። ብቻ እስረኛውም ቤተሰቡም ተፈጥሮችም ሲረበሹ የተፈጠረው አላፊ በመሃል ይገባና ነገሩን አረጋግቶ ያችን እሪ ብላ ነገሩን ያነሳፋች ሴት ወደ ጎን ለብቻው ወስዶ ለምን እንደምትጮህ ሲጠይቃት ባለቤቷ ሊታረዱ መሆኑን በመልክት እንደነገራት ትመልስለታለች። ከዚያ የጥበቃ ክፍሉ አላፊ እሳት ለብሶ እሳት ቆርሶ አንድ መኮንንና በአምሳለቃዎቹ ታጅቦ ሲሮጥ ወደ እስር ክፍሉ ይመጣና ባለቤቷን ወደ በራፍ አስወጥቶ ሊገሉን ነው የሚል ወሬ ኬት አምጥተ ነግረሃት ነው ቤተሰቡን ሁሉ የምትረብሸው ብሎ ይጮህበታል። እስረኛውም ምንም እንደዚህ አይነት ነገር አልተናገርኩም ብሎ ሲመልስ ኃላፊው አንገትክን እየገዘገዝክ ምልክት እንዳስተላለፍክላት ነግራናለችና ይህንን ወሬ ከየት እንዳመጣህ ደርግ ምርመራ ክፍል አስተላልፈን እዚያው ታስረዳለህ እንጂ ይሄ ጉዳይ ከኔ ስልጣን በላይ ነው ብሎ አስፈራርቶ ይፎክርበታል። ከዚያ እስረኛው ያስተላለፈው መልእክት ትዝ ብሎት በጥሞና ለእስር ቤት ኃላፊው ዘመዶቹ ገጠር መምጣታቸውን ስለነገረችው አንገቱን በመገዝገዝ ምልክት የሰጣት በግ አርዳ እንድታስተናግዳቸው ለማለት መሆኑን አስረድቶ የእስር ቤት ኃላፊውን ተመልሶ ሂዶ ውጭ እያለቀሰች ተጠብቅ ለነበረችው ሚስቱ ምን ለማለት ፈልጎ እንደሆነ ምልክቱን የሰጣት አስረድቷል። ነገሩ በዚህ አብቅቷል።
ጠቅላላ ፕሮግራማችን በዚሁ ይጠናቀቃል። ይህንኑ ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና እምሹ።
I'm a loser.